ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። ቅዳሜ ኅዳር 27 2012 ዓመተ ምህረት ስለ ኢህአደግ መዋሃድ ጉዳይ ጥናት ካካሄዱ ምሁራን ጋር ውይይት ይዘናል።
ምርጫው ወይ ጨርሶ መፍረስ አለዚያ ደግሞ ሪፎርም በማድረግ መዋቅራዊ ችግሮችን በማስወገድ አገራዊ ፓርቲ ሆኖ መቀጠል የሚል ነው አብዛኛው የተስማማው።
ምንዘራው ድርጅት መካከል ያሉ ችግሮችን በመፍታት ውህደቱ አስፈላጊነት ልዩነት ባይኖርም በአካሄድ ግን ያመለካከት ለውጥ በብሔራዊ ድርጅት መካከል እንደሚያስፈልግ ተነስተዋል።
ከመጀመሪያው 10 ጊዜ ይደጋገማል እነሱ ናቸው የጀመሩት የሚል መቼ ነው የተጀመረው? አራቱ ድርጅት አራት ፕሮግራም ነው ያለው። ፕሮግራሙ በይዘቱ ሲታይ አንድ ነው። አሁን ግን ከሞላ ጎደል የተለያየ ፕሮግራም ሆኗል። የተለያየ ብቻ ሳይሆን የማይገናኝ ስለወደ እንዴት አስባለ ነው።
ቀድሞ የተናገሩት ዶክተር ማናየ ዘገየ በአዲስ አበባ ዩኒቨርሲቲ የሳይንስና ቴክኖሎጂ መምህር ናቸው። የቀጠሉት ዶክተር ሙሉ ነጋ ደግሞ በዩኒቨርሲቲው መምህርና ተመራማሪ ናቸው። ስለ ጥናቱ ማብራሪያ ይሰጣሉ። የህወሓት ሊቀመንበርና የትግራይ ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤልን አስተያየትም አካተናል። ፕሮዲውሰሯ ብርሃን ኃይሉ ነች። የማስተናግዳችሁ ሶሎሞን አባተ ነኝ። አብራችሁን ቆዩ። አሁን የምሽቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ። የዜናውን ዝግጅት የማቀርበው ቆንጂት ታዬ ነኝ። ህገወጥ የጦር መሳሪያ ደጀን ከተማ ላይ መያዙን የምስራቅ ጎጃም ዞን ፖሊስ መምሪያ አስታውቋል። አስቴር ምስጋናው አጭር ዘገባ አድርሳናለች።
በአማራ ክልል በምስራቅ ጎጃም ዞን ፖሊስ መምሪያ የህዝብ ግንኙነት ኃላፊ ዋና የኢንስፔክተር ጎበዜ ይርሳው ዛሬ በስልክ እንደተናገሩት የሰሌዳ ቁጥሩ ኮድ 3 64932 ኦሮ በሆነ የህዝብ ማመላለሻ ተሽከርካሪ 57 ህገወጥ ክላሽንኮፕ የጦር መሳሪያ ደጀን ከተማ ውስጥ ትናንት ከቀኑ 11 ሰዓት በብሔራዊ መረጃ ደህንነትና በደጀን ወረዳ ፖሊስ ከመኪናው አሽከርካሪ ጋር በቁጥጥር ስር ውሏል።
ከኦሮሚያ ክልል መቱ ወረዳ ወደ ባህር ዳር ከተማ በዚህ አመላለሻ ተሽከርካሪ ተጭኖ ይጓዝ የነበረ በርካታ ጦር መሳሪያ ደጀን ከተማ ላይ ተይዟል። ህዳር 26 ቀን 2012 ዓመተ ምህረት ከቀኑ 11 ሰዓት ሲሆን የመረጃ ደህንነትና በደጀን ወረዳ ፖሊስ የጋራ ጥረት ከና አሽከርካሪው ደጀን ከተማ ላይ ተይዟል።
መሳሪያውን ያስጫነው ግለሰብ ያልተያዘ ሲሆን በፖሊስ ክትትል እየተደረገበትና በቁጥጥር ስር በዋለው አሽከርካሪ ላይ ምርመራ እየተካሄደ እንደሆነም ኢንስፔክተር ጎበዜ ተናግረዋል። በአማራ ክልል ባለፉት 2 ዓመታት ከፍተኛ የሆነ የህገ ወጥ መሳሪያ ዝውውር መታየቱንና አብዛኛዎቹም በቁጥጥር ስር መዋሉ የሚታወቅ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። ዩናይትድ ስቴትስና ኢራን በዛሬው ዕለት የእስረኛ ልውውጥ አድርገዋል። በልውውጡ ኢራን ውስጥ ታስረው የነበሩ የፕሪንስተን ዩኒቨርሲቲ የድህረ ምረቃ ተማሪና አሜሪካ ውስጥ ታስረው የነበሩ ኢራናዊ ሳይንቲስት ናቸው የተለቀቁት። እርምጃው በዋሽንግተንና በቴህራን መካከል ለወራት የዘለቀውን ውጥረት ወደ አዲስ ምዕራፍ ሊያሻግር የሚችል ተደርጎ ታይቷል። የኢራን የውጭ ጉዳይ ሚኒስትር ጃቫድ ዛሪፍ በትዊተር ባወጡት መግለጫ ፕሮፌሰር ማሱድ ሱሌማኒና ተማሪው ሲዮን ዋንግ ከቤተሰቦቻቸው ጋር ለመቀላቀል በመቻላቸው ተደስተናል ብለዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕን በበኩላቸው ዋንግ መለቀቁንና ወደ ዩናይትድ ስቴትስ እየተመለሰ መሆኑን አረጋግጠዋል። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት በሚገኘው የባህር ኃይል ጦር ሰፈር ተኩስ ከፍቶ የሰው ሕይወት ያጠፋው ሳውዲ አረቢያዊ የአየር ኃይል አውሮፕላን አብራሪ ጥቃቱን ለማድረስ ምን እንዳነሳሳው ምርመራ ቀጥሏል። የበረራ ስልጠና ላይ የነበረው የሳውዲ አየር ኃይል አብራሪው የሶስት ሰዎችንና የራሱን ሕይወት አጥፍቷል። በፔንሳኮላ ባህርና የአየር ኃይል ጣቢያ ትናንት አርብ ጠዋት በደረሰው በዚህ ጥቃት የቆሰሉ 8 ሰዎች እንዳሉ ሕግ አስከባሪ ባለስልጣናት ገልጸዋል። ሞሐመድ ሳኢድ አልሻርማኒ የሚባል ነው አጥቂው። ዩናይትድ ስቴትስ ከታሊባን ጋር አቋርጣው የነበረውን የሰላም ድርድር በይፋ ቀጥላለች። የአፍጋኒስታንን ጦርነት ለማክተም የታለመውንና ከሸማቂው ቡድን ጋር ለአንድ ዓመት ያህል ሲካሄድ የቆየውን የሰላም ድርድር የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ከሶስት ወራት በፊት በድንገት እንዳቋረጡት የሚዘነጋ አይደለም። ዛሬ ካታር ዋና ከተማ ዶሃ ላይ በተቀጠለው ድርድር ላይ የዩናይትድ ስቴትስን ቡድን የመሩት የአፍጋኒስታን ተወላጁ ልዩ የእርቀ ሰላም ልዑኩ ዛልሜይ ሀሊልዛድ ናቸው። በዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ በሚያካሂደው ምርመራ እንደማይተባበር ዋይት ሀውስ ቤተ መንግስት አስታውቋል። የፕሬዝደንቱ ጠበቃ ፓት ቺፖሊኒ ለምክር ቤቱ የፍትህ ኮሚቴ ሊቀመንበር ለኮንግረስማን ጄሪ ናድለር በላኩት ደብዳቤ እንደምታውቁት ሁሉ ምርመራችሁ መሰረተ ቢስ፣ ተገቢውን ሂደት ያልተከተለና የፍትሐዊነት መርህ የጣሰ ነው። ስለዚህ ተጨማሪ ችሎት አድርጋችሁ ጊዜ ከምታባክኑ አሁኑኑ ማቆም ይኖርባችኋል ብለዋል። የምክር ቤቱ የፍትህ ኮሚቴ ሊቀመንበር ናድለር በዚህም ቢታ ማዘናቸው ተገልጿል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ኸርትዝ በ25 ሜትር ባንድ በ1240 ኪሎ ኸርትዝ በ31 ሜትር ባንድ በ9485 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የቅዳሜ ኅዳር 27 2012 ዓመተ ምሕረት ምሽት ፕሮግራም ነው። ከዚህም ከዚያም የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ምክትል መሪ አቶ አንዱ ዓለም አራጌን ለዚህ ምሽት ይዘናል።
እኛ ኢትዮጵያን ስንል ኢትዮጵያነት ይስሙላ ቁጭ ለምናወራው ሳይሆን መሬት ላይ ወርደን የኢትዮጵያ ክልል በሆነው ቦታ ሁሉ ዋጋ ቢያስከፍለንም በጨዋነት ሕግና ስርዓት አክብረን ለሀገራችን ይበጃል የምንለውን ሀሳብ ሁሉ ይዘን ወደ ወገኖቻችን፣ ወደ እያንዳንዱ ጎጆ ቤት፣ ወደ እያንዳንዱ መንደር እንሄዳለን። ያ ግን ያለ ፈተና ይሆናል ብለን አናስብም።
ከአቶ አንዱ ዓለም አራጌ ጋር በተለያዩ የኢትዮጵያ ወቅታዊ ጉዳዮች ዙሪያ የተካሄደው ውይይት ቆየት ብሎ ይቀርባል። አብራችሁን ቆዩ። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። ኢህአደግ ከነበረበት አደረጃጀት ከግንባርነት ወደ ውህደት መሻገሩ አስፈላጊ ነው ተብሎ ጥናት እንዲካሄድበት በተወሰነው መሠረት ወደ አንድ ዓመት ለሚጠጋ ጊዜ ምሁራን ሰፊ ጥናት እንዳካሄዱ ተገልጿል። ጥናቱ አራቱ የኢህአደግ አባል ድርጅቶችና አጋር ድርጅቶች አባላት የተሳተፉበት እንደሆነም ስለ ጥናቱ እንዲያብራሩልን የጋበዝናቸው ዶክተር ሙሉ ነጋና ዶክተር ማናየ ዘገየ ገልጸውልናል። በጥናቱ ውጤትም ውህደት ያስፈልጋል የሚል ድምዳሜ ላይ መደረሱን ምሁራኑ ጠቁመዋል። የህወሓት ሊቀመንበርና የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል ደግሞ ውህደት እንፍጠር የሚል ሐሳብ የተነሳው የአራቱ ድርጅቶች ፕሮግራሞች በይዘታቸው አንድ ስለነበሩ እንደሆነ ተናግረዋል። አሁን ግን ፕሮግራሞቹ የተለያዩ ብቻ ሳይሆኑ የማይገናኙም በመሆናቸው ስለ ውህደት ማሰብ አይቻልም ብለዋል ዶክተር ደብረጽዮን። የውህደቱን ጥናት ካካሄዱት መካከል በአዲስ አበባ ዩኒቨርሲቲ መምህርና ተመራማሪ የሆኑት ዶክተር ሙሉ ነጋና በዩኒቨርሲቲው የሳይንስና ቴክኖሎጂ መምህር ዶክተር ማናየ ዘገየ ይገኙበታል። አዳነች ፍስሐዬ ያናግራቸዋለች። ዶክተር ሙሉ ስለ ጥናቱ ዓላማ በማብራራት ይጀምራሉ።
የውህደቱ ጥናት ዓላማዎች ወደ አራት ናቸው። የመጀመሪያው ዓላማ ኢህአዴግ እስካሁን ድረስ በግንባር ተደራጅተው አገሪቱን የመንግስት ስልጣን ይመራ ነበር። ስለዚህ ባለፉት ዓመታት ኢህአዴግ ብዙ ፈተናዎች ገጥሞት ነበር፣ በራሱ ግምገማዎችን ያረጋገጠው ነው። ስለዚህ የዚህ ጥናት ዓላማ አንድ ምንድን ነው? ኢህአዴግ ከነበረበት አደረጃጀት ከግንባር ወደ ውህደት መሄድ አስፈላጊ ነው የሚል ምላሽ ማግኘት ነው። ሁለተኛው እንደሚታወቀው ኢህአዴግ የአራት ብሔራዊ ድርጅቶች ስብስብ ነው። እነዚህ ብሔራዊ ድርጅቶች የቆምነትን ዓላማ ምን ያህል አሳክተዋል የሚል ነው። ሶስተኛው ዓላማ ኢህአዴግ እንደ ግንባር ቁልፍ የሆኑ መርሆች ነበሩት። አንዱ የዲሞክራሲያዊ ማዕከላዊነት ነው። ሁለተኛው የውስጥ ድርጅት ዲሞክራሲ የሚባሉ እነዚህ የኢህአዴግ የሚመራባቸው መርሆች ናቸው። እና እነዚህ መርሆች ምን ላይ ነው ያሉት የሚል መተንተን በመረጃ ማየት ነው። አራተኛው ኢህአዴግ ከችግሮች ለመውጣት ውህደት አስፈላጊ ነው ወይ የሚል ነው። እነዚህ ውህደት አስፈላጊነት አስፈላጊ ከሆነ ጥቅሞች ምንድን ናቸው? ምን ስጋቶች አሉ? ምን መልካም ገጠመች? ይህም መተንተን ነው። የመጨረሻው ውህደት አስፈላጊ ከሆነ እንዴት ተግባራዊ ሊሆን ይችላል የሚለውን ይሄ የስትራቴጂ ጥያቄ መለስ ነው። ስለዚህ በአጠቃላይ እነዚህ አላማዎችን መሰረት አድርጎ ነው ጥናት የተካሄደው።
በአጭሩም ቢሆን በዝርዝር ምን ጥናት ወይም ምን ግምገማ ላይ እንደደረሳችሁ ብትገልጹልን። ወደ ዶክተር ማናይል ሄድ። እንግዲህ
ዶክተር ሙሉ በገለጻቸው የጥናት አላማዎች አንድ ተጨማሪ ኢህአዴግ እንግዲህ በአራት ብሔራዊ ድርጅቶች በግንባር ደረጃ የተቋቋመ ድርጅት በመሆኑ አፈጻጸሙ በአራት ክልሎች እና በሁለት ከተማ አስተዳደሮች የተወሰነ ነው። ነገር ግን በፖለቲካዊ አመራር ስርዓቱ አባል ባልሆኑ ክልሎች አምስት ክልሎች አጋር ተብለው የሚጠሩ በእነሱም ላይ የፖለቲካ አመራር የመስጠት ስልጣን አለው። ስለዚህ ይሄም ራሱ አንድ የውህደቱን አስፈላጊነት የሚጠይቅ ነበረ። አባል ያልሆኑ ክልሎች በማይሳተፉበት የፖለቲካ አደረጃጀት ውስጥ የሚሰጠው የፖለቲካ አመራር ምን ያህል ህጋዊ ነው የሚልም ነበር እና በዚህ በተነሱ የጥናቱ አላማዎች መሰረት ማስረጃው ወይም ደግሞ ዳታው የተሰበሰበው በብሔራዊ ድርጅቶች ውስጥ ነው። የውስጠ ድርጅት የዳሰሳ ጥናት በመሆኑ በቡድን ውይይት በፊት ለፊት መጠይቅና በአባላት ሀሳባቸውን በሚገልጹበት ኮሚሽነሪ በምንለው የጥናት መረጃ የመሰብሰበት ዘዴዎች ነው የተከናወነው። ከታችኛው አባል ጀምሮ እስከ ከፍተኛ አመራር ድረስ በሁሉም ብሔራዊ ድርጅቶች ውስጥ አባላት ተሳትፈዋል።
አባላትን አነጋግረናል፣ አባላት ተሳትፈዋል ብለዋል እና የትኞቹ አባላትን ያነጋገራችሁት? የትኞቹ ናቸው የተሳተፉት በጥናቱ?
በጥናቱ ውስጥ የተሳተፉት በሶስቱ የመረጃ መሰብሰቢያ ዘዴዎች በአዴፓ፣ በኦዴፓ፣ በደህዴን፣ በህወሓት በኋላም በአምስቱ አጋር ድርጅቶች የፖለቲካ ድርጅቶች ያሉ አባላት ከተራው አባል ጀምሮ ከመሰረታዊ ድርጅት ከሚባለው ጀምሮ በከፍተኛ አመራር ደረጃ ያሉት በሙሉ ተሳትፈዋል። ዳታውን በመስጠት ባቀረብናቸው ጥያቄዎች፣ በዘርፉ ባደራጀናቸው ጥያቄዎች በሙሉ አባላት ተሳትፈዋል ማለት ነው። ከከፍተኛ መሪዎች የፖለቲካ አመራር የፖለቲካ ድርጅት መሪዎች ጀምሮ ከተራው አባል ድረስ በጥናቱ ተሳትፈዋል ማለት ነው። ምን ማለት ነው? የጥናታችን ማስረጃዎች ከጽሁፍ ሰነዶች በተጨማሪ በዋናነት አባላት ናቸው ማለት ነው። በብሔራዊ ድርጅቶች ውስጥ ያሉ አባላት የጥናታችን መደምደሚያ ውጤት ላይ ያደረሱን እነሱ የሰጡት ዳታ ነው ማለት ነው። በኢንተርቪውም፣ በቡድን ውይይትም፣ በኮሽነሪም የሰጡት ዳታ ነው ማለት ነው። በሳይንሳዊ መንገድ ይረጋገጣል እንጂ አጀንዳው እኮ የእነሱ የጋራ ነው። በውህደት ጥያቄ ላይ ምንም ልዩነት የላቸውም። ቀደም ሲል
ቅድም ወደ ጀመሩት እንመለስ። እንግዲህ በመሀል ለማረጋገጥ ነበር ይህን ያቋረጥኩት።
ጥናቱ ምን አስገኘ የሚለው ነው። የመጀመሪያው እንግዲህ ኢህአዴግ በተደጋጋሚ ጊዜ በምርጫ አሸንፎ የፖለቲካ አመራር የሚሰጥ የመንግስት ስርዓትን መዋቅሩንም ያደራጀ ግንባር ነው። ነገር ግን በውስጡ በተፈጠረበት የውስጥ ድርጅት ዲሞክራሲ የመርህ መሸርሸር ምክንያት የሀገሪቱ ነባራዊ የፖለቲካ ፍላጎት ታሳቢ ያደረገ የፖለቲካ አመራር መስጠት እንዳልቻለ አረጋግጠናል። አንደኛ። ሁለተኛ በግንባር ደረጃ የተደራጁ ብሔራዊ ድርጅቶች አንዱ ከሌላው ተግባብተው የሚሰሩበት ፍሬምወርክ፣ አስገዳጅ የሆነ ፍሬምወርክ በግልጽ እየተሸረሸረ ከግንባሩ ይልቅ የብሔራዊ ድርጅቶች ጡንቻና ተሰሚነት እያየለ ሄዶ ግንባሩ ለይስሙላ መዋቅር ብቻ እንዲሆን አድርጎታል። ይሄ በሌላ መንገድ በመንግስት በኩል ያለውን የፖለቲካ አመራር ስርዓትን ደካማ እንዲሆንና ህብረተሰቡ የሚፈልገውን አገልግሎት እንዳያገኝ በቀጥታ ተጽዕኖ እንዲፈጥር አድርጓል ማለት ነው። ሌላው በሀገራችን በተደጋጋሚ ጊዜ እየተከሰቱ ያሉ ብሔርን ማንነትን መሰረት ያደረጉ አለመግባባቶች ዋናው ምንጭ በማንነት ላይ የተመሰረተ የኢህአዴግ አደረጃጀት አስተዋጽኦ እንዳደረገ ለማየት ችለናል ማለት ነው። ምክንያቱም የፖለቲካ አደረጃጀቱ መርሆችና ሴቶች በተደጋጋሚ ጊዜ እየተጣሱ በመሄዳቸው ምክንያት በጋራ ተጠያቂ የሚያረጉባቸው ፍራቶች እየጠፉ ሄደው እያንዳንዱ ብሔራዊ ድርጅት ወደ ራሱ ብሔር እየሄደ እየተሸጎጠ በማዕከል አገርን መሰረት አድርጎ ሊመራ የሚችል የፖለቲካ መስተጋብር እያጡ በመሄዳቸው ለግንባሩም ህልውና በተጨማሪም የሀገሪቱንም የወደፊት እጣ ፈንታ አደጋ ላይ እየጣለ እንደሄደ አረጋግጠናል። ሌላው ከዚህ ጋር ተያይዞ የተነሳው እና የተገኘው ምንድን ነው? እንግዲህ ቀደም ሲል በፖለቲካ አመራር ወሰኑ በአራት ብሔራዊ ድርጅቶች የተዋቀረ በመሆኑ አፈጻጽሙም በአራት ብሔራዊ ክልሎች እና በሁለት ከተማ አስተዳደሮች የተወሰነ ነው እና በተደጋጋሚ ጊዜ እነዚህ በግንባር ውስጥ አባል ያልሆኑ ክልሎች፣ አባል ያልሆኑ የፖለቲካ ፓርቲዎች በየአካባቢያቸው ነፃ ሆነው የፖለቲካ አመራር መስጠት የማይችሉ በመሆናቸው ይሄ በጥቅሉ ዞሮ ዞሮ በፌዴራል ስርዓቱ የተቋቋሙ ክልሎችን አውቶኖመስ ራይት ክልላቸውን በራሳቸው የመምራት ነፃነት ሁሉ እያጠበበ እንደሄደ ለማየት ችለናል። ምን ማለት ነው? የኢህአዴግ በግንባር አደረጃጀት በገጠመው የመርህ መሸርሸር የመርህና እሴት መሸርሸር በመጨረሻ የፌዴራል ስርዓቱ ደካማ እንዲሆን የሚያጋጥሙ ችግሮችን በመርህ መፍታት የሚያስችል ኖርም እንዳይገነባ አድርጎታል የሚል ነው። ግንባሩ በአጠቃላይ የብሔር ማንነትን በማጉላት ለሀገር ግንባታ እና አንድነት የሰጠው ትኩረት ዝቅተኛ በመሆኑ በዜጎች መካከል በቡድኖች መካከል ያለው ግንኙነት በሂደት እየሻከረ እንዲሄድ አስተዋጽኦ እንዳደረገ በጥናቱ አረጋግጠናል ማለት ነው። በመጨረሻ ኢህአዴግ አሁን ባለበት የፖለቲካ ቁመና አገርን መምራት የሚያስችል አቅም እንዳጣ የጥናቱ ተሳታፊዎችም አረጋግጠዋል፣ እኛም በጥናታችን አረጋግጠናል እና አሁን ካለበት መዋቅራዊ አደረጃጀት ወደ ሌላ መለወጥ እንዳለበት ሁሉ አቀፍ አሳታፊ መሆን እንዳለበት የጥናቱ ውጤት አመላክቷል ማለት ነው።
ዶክተር ሙሉ፣
ያው ዶክተር እንዳለው በጥናቱ መሰረት በተጨማሪ እዚህ ማከል የሚፈልገው ምንድን ነው? በተለይ ኢህአዴግ በማንነት ላይ ህዝቦች በራሳቸው እንዲተዳደሩ በቋንቋቸው፣ በባህላቸው እንዲማሩ ብዙ በማህበራዊ በኢንፍራስትራክቸር ስራ ሰርተዋል። ነገር ግን ትልቁ ነገር ህዝቦች ግለሰቦች ከአንድ ቦታ ወደ ሌላ ቦታ ተዛውረው መኖር፣ መንቀሳቀስ፣ ሀብት ማፍራት ይሄ ህጋዊ መሰረት አግኝቶ ፕሮቴክሽን የሚያገኝበት በአጠቃላይ በህዝብ መካከል መከባበር መቀራረብ ሳይሆን መራራቅ፣ መጠራጠር መፍጠር ይሄ ከፖለቲካ አመራሩ ብልሽት የሚመጣ ጥናት ያሳያል። በአጠቃላይ እነዚህ ብሔራዊ ድርጅቶች እንደተባለው የቆሙበት ዓላማን በተለይ ከልማት አኳያ ከማህበራዊ ፍትህ አኳያ ሲታይ የተሰሩ ስራዎች ቢኖሩም አሁንም ከልማት አኳያ ከዲሞክራሲ አኳያ ከመልካም አስተዳደር አኳያ ብዙ ያልተመሱ ነገሮች እንዳሉ ነው። ባለፉት ዓመታት ኢህአዴግ በብሔራዊ ማንነት ላይ በጣም ጫፍ የረገጠ ስራ የተሰራ ነገር ግን ይህ የጋራ ቤት መስራት አኳያ እና ምንድን ነው በአጠቃላይ ያው ጥናት እንደሚያሳየው ትልቁ ነገር ከሀገር ግንባታ ጋር ተያይዞ ይህም በተባለ በህገ መንግስቱ ላይ የተቀመጠው አንድ የጋራ የፖለቲካና ኢኮኖሚ ማህበረሰብ መፍጠር አኳያ አደጋ ላይ እንደወደቀ ይህ ደግሞ የሚመነጨው ከራሱ ከፖለቲካ አመራሩና ሂደቱ ላይ መሆኑ ጥናታችን አሳይተዋል።
እና እንግዲህ ጥናታችሁ ይሄን ካሳየ እንደ መፍትሄ ያቀረባችሁት ነገር አለ ዶክተር ማናዬ?
መፍትሄው ምንድን ነው? አጠቃላይ የሌሎች በተለይ በፌዴራል ስርዓት ተከታይ በሆኑ ሀገሮች ያሉ የፖለቲካ ፓርቲዎችን ልምድ በመቃኘት አንድ የፖለቲካ ድርጅት በምርጫ አሸንፎ የሚጠበቅበት የፖለቲካ አመራር ብቃት ምንድን ነው የሚለውን መለኪያ መሰረት በማድረግ አደረጃጀቱ አሳታፊ መሆን አለበት ነው የመጀመሪያው። ከዚህ ጋር ተያይዞ ሌሎቹን አሁን ባለበት የግንባር አደረጃጀት ወደ ግንባር ማስገባት አለበት የለበትም የሚል ጥያቄ እና ሀሳብ ተነስቶ ስለነበረ በመጀመሪያ ደረጃ ግንባር ሆኖ መቀጠል የሚያስችለው ነባራዊ የፖለቲካ ሁኔታ ስለሌለ ራሱን መቀየር አለበት። በማንነት ላይ የተመሰረተው አደረጃጀት በሀገሪቱ ካለው ነባራዊ ሁኔታ ጋር የህዝቦች ፍላጎት ጋር የሚያስኬድ ስላልሆነ ራሱ መጀመሪያ ወደ ውህደት መቀየር አለበት። ሌሎችን አጋር ተብለው የሚጠሩ የፖለቲካ ድርጅቶችንም የዚህ የውህደቱ አካል መሆን አለበት የሚል ነው። ከግንባር ይልቅ ውህድ ፓርቲ ሆኖ አገራዊ ፓርቲ ሆኖ መርሆችን በማስቀመጥ ጠንካራና ተፎካካሪ ፓርቲ ሆኖ መቀጠል አለበት የሚል ነው አንዱ። ሁለተኛው ቀደም ሲል የፌዴራል ስርዓት ተከታይ አገር ስለሆነች ኢትዮጵያ በፌዴራል ስርዓት ውስጥ የሚጠበቅበትን የፖለቲካ አመራር መንግስትን በመምራት ረገድ ያሉበትን ክፍተቶች በማስተካከል የፌዴራል ስርዓቱን ዲፌክቶች የፈጠራቸውን ዲፌክቶች በማረም የሀገሮችን ህዝቦች የግለሰብና የህዝብ መብቶችን ተመጋጋቢ ሆነው እንዲከበሩ በማድረግ የሀገሪቱን ህዝቦች የልማትና የሰላም ፍላጎት ማሟላት አለበት የሚል ነው። ጠንካራ የፖለቲካ ድርጅት እንዲኖር ደግሞ የፓርቲዎች ውስጠ ድርጅት ዲሞክራሲ ጠንካራ እንዲሆን ያስፈልጋል እና ቀደም ሲል የነበረውን የፓርቲ አስተሳሰብና አደረጃጀት በታወቁ የዲሞክራሲ መሪዎች በመታገዝ የራሱን ፕሮግራምና ህገ ደንብ መተዳደሪያ ደንብ እንዲያዘጋጅ ምክረ ሀሳብ አቅርበናል። በዚህ መሰረት አሁን ባለፉት ሳምንታት የሚዋሃደው ፓርቲ የራሱን መተዳደሪያ ደንብና ፕሮግራም በማዘጋጀት ተዋህደዋል ማለት ነው እና መፍትሄዎቹ ራሱ ከሌሎች አጋር ፓርቲዎች ጋር ሆኖ ወደ ውህድ ፓርቲ መቀየር አለበት በሚል ላይ የተመሰረተ ነው። ይሄ የፖለቲካ ውህድ መቀየር አለበት። አሁን የፖለቲካ ወደ ዲሞክራሲያዊ ስርዓት ለመቀየር ኢትዮጵያ ውስጥ ያለውን አጠቃላይ የፓርቲ ፖለቲክ የሚዋሃደው ፓርቲ የመጀመሪያ እርምጃ መውሰድ አለበት በዚህ መንገድ የሚል ነው ያስቀምጥ ነው።
እሺ ዶክተር ሙሉ መፍትሄ ስላላችሁት የእርሶን አስተያየት።
በመሰረቱ ከዚህ ዋና ዋና የጥናት ግኝቶች በሁለት ማየት ይቻላል። አንደኛው ግኝት ምንድን ነው የሚለው ኢህአዴግ ያው ዘርዘርናቸው በጥናቱ የተገኙ በጣም ብዙ ችግሮች ለመውጣት ኢህአዴግ ቀጥታ ወደ ውህደት መሄድ አለበት የሚል ነው። እዚህ ላይ ልዩነት የለም። ይሄ ማለት እነዚህ አጋር ድርጅቶች አምስቱም ያለ ምንም ቅድመ ሁኔታ የግንባሩ አባል በማድረግ ወደ ውህደት መሄድ እንደሚያስፈልግ ነው። ሁለተኛው ከዚህ ጥናት ግኝት የሚያሳየው ውህደቱ አስፈላጊ ነው፣ ነገር ግን ኢህአዴግ በውስጡ ያሉ በተለይ በብሔራዊ ድርጅት መካከል ያለውን መጠራጠር፣ አለመተማመን ያሉ ችግሮችን በመፍታት የአመለካከት ለውጥ በማምጣት ወደ ውህደት መሄድ አለበት የሚል ነው። ስለዚህ በውህደቱ አስፈላጊነት ልዩነት ባይኖርም በአካሄድ ግን በሁለተኛው ደረጃ የሚታየው የአመለካከት ለውጥ በብሔራዊ ድርጅት መካከል እንደሚያስፈልግ ተነስተዋል። በአጋር ድርጅቶችም ስጋቶች ነበሩ። ከዚህ ከራስ በራስ ማስተዳደር አኳያ፣ ከዚህ ከፌደራል ስርዓቱ አኳያ ተነሱ ይሹ። ስለዚህ ከዚህ በመነሳት የጥናቱ ውጤት ተደጋጋሚ ወደ አመራሩም ቀርበዋል። ግብዓት ለማግኘት ከመቀናበር ጀምሮ ስራ አስፈጻሚ የብሔራዊ አራቱ ብሔራዊ ድርጅቶች እንዲሁም አጋር ድርጅቶች ቀርቦ ግብዓት በማግኘት የተደረጉ መፍትሄ ሀሳቦች ምንድን ናቸው? ዞሮ ዞሮ ኢህአዴግ ወደ ውህደት መሄድ አለበት። በሂደት ግን የዚህ አመለካከት የሚባለው ለውጥ በመካከላቸው ያለው እንትን በሂደት እየተፈታ መሄድ እንዳለበት ነው። በአጠቃላይ ለዚህ ለውህደቱ ከሚዋሃዱ ፓርቲዎች ዘጠኝ ፓርቲዎች ወይም አሁን ደግሞ ስምንት ናቸው የተውጣጣ ግብረ ኃይል እዚህ ላይ መምራት እንዳለበት የሚል ወደ መጨረሻ ተቀምጠዋል። ይህ ምን ማለት ነው? ውህደቱ አስፈላጊነት ልዩነት ስለሌለ የተነሳው የአመለካከት የዚህ በመካከላቸው ያለው መተማመን ለመፍጠር እያንዳንዱ ፕሮግራም ሲቀረጽ፣ ደንብ ሲቀረጽ በውይይት መግባባት እየተፈጠረ መሄድ እንዳለበት ነው። ስለዚህ በአጠቃላይ እንደተባለው በዚህ መሰረት ነው እንግዲህ ውህደቱ እየተካሄደ ያለው በእኛ ምድር።
ግን እዚህ ላይ አንድ ጥያቄ ያለኝ ምንድን ነው፣ እንዳላችሁት ከሞላ ጎደል ሁሉም እህት ድርጅቶች፣ አጋር ድርጅቶች ከላይ እስከታች ሀሳብ የሰጡበትና ከሞላ ጎደል በውህደት ላይ ተስማምተው እንደነበሩ ነግራችሁናል። እና ግን ልዩነት ነበረ እንግዲህ በእህት ደረጃ በሚባባሉ ልዩነት ብቻ ሳይሆን ፈጽሞ የመቃቃር ሁኔታ፣ የመሰዳደብ የመጠቋቋም አይነት ሁኔታ ነው የነበረው እና እንዲህ አይነት ደረጃ ደርሶ የነበረ ግንባር እንዴት ነው ሊዋሃድ የሚችለው ብላችሁ ጠበቃችሁ? ዶክተር ማናይ
እንግዲህ የዚህ የውህደት ጥያቄ ታሪካዊ አነሳስ በዶክመንተሪም በሌሎቹም የፓርቲው የግንባሩ በተለይ የተለያዩ ጽሁፎች ላይ እንደተገነዘብ ነው ውህደት የእነሱ ጥያቄ ነው ማለት ነው።
አንድ ጊዜ ዶክተር ማናይ እሱማ እንግዲህ ተነጋገራችሁ ፍላጎታቸው ነበረ ግን ሁኔታዎች ተቀያየሩ። እሺ
ወደዚያ ልመጣ ነው። ስለዚህ አሁን እነሱ መተዳደሪያ ደንብና ፕሮግራም አዘጋጅተው መዋሃድ ይችሉ ነበረ፣ ግን ምርጫ ያደረጉት ጥናት ይደረግና በዚያ ጥናት ውጤት መሰረት ውህደት እንፈጽም ነው። አሁን የጥናቱ ውጤት ከተጠናቀቀ በኋላ ከላይ ወደ ታች ነው የቀረበው። እንግዲህ ዳታው ሲሰበሰብ ከታች ወደ ላይ ነው የተሰበሰበው፣ ከላይም ወደ ታች፣ ከታች ወደ ላይ፣ ሁሉም ተሳትፏል ያውቀዋል። ግን ወደ ጥናት ውጤቱ ሲቀርብ ለአራቱ ብሔራዊ ድርጅቶች መሪዎች መጀመሪያ ለአራት ሰዎች፣ ከዚያ በቅደም ተከተል ለሁሉም ስራ አስፈጻሚ ማዕከላዊ ኮሚቴ እንደዚሁ ቀርቧል። ለአጋር ድርጅቶችም እንደዚሁ ለአመራሮች እስከ ስራ አስፈጻሚ ድረስ አቅርበናል። የተነሳው ጥያቄ ምንድን ነው? ውህደቱን ተቀብለው አሁን ባለው የአመለካከት ልዩነት በመካከላችን ያለው መጠራጠር፣ መገፋፋት፣ አንዱ በሌላው ላይ እጅ ማንሳት፣ እነዚህ ነገሮች ሳይቀረፉ መዋሀድ አስፈላጊ ነው ወይ? እንዴት ውጤታማ እንሆናለን የሚል አነስተኛ ድምፅ ያለም ቢሆን ነበረ። ግን ይሄም ቢሆን ዳታ ሲሰበሰብ ነው እንጂ በውይይት የጥናቱ ውጤት ሲቀርብ ይሄ አልቀረበም። በዚህ ላይ ምንድን ነው የተነሳው ነጥብ? አይ አሁን ባለበት የፖለቲካ ቁመና የተፈጠሩ የአመለካከት ክፍተቶችን ማረም የሚችል የፖለቲካ ግንባር አይደለም። ስለዚህ አሁን ነጥቡ ምንድን ነው? እንዴት ሆነ ይዋሃዳሉ የሚል ጥያቄ ነው የተነሳው። በውህደቱ ጥያቄ እኮ መረጃ በሚሰበሰብበት ጊዜ ልዩነት የለም መዋሃድ አለብን የሚል ነው። ለዚህም የተቀመጡ ምክንያቶች አሉ። ካልተዋርነ ለራሳችን ህልውናም እንደ አንድ ፓርቲ ሆኖ ለመቀጠል አገራዊ ፓርቲ ሆኖ ለመቀጠል አስቸጋሪ ነው የሚል ነው። የዚህ አገኘት ውጤት ነው መዋሃድ አለባቸው ብለን ድምዳሜ ላይ እና ወደ መፍትሄ ሀሳብ የመጣ ነው። ሳይዋሃዱ ለመቀጠል ግንባር ሆኖ ለመቀጠል የሚያስችል የፖለቲካ ቁመና የላቸውም ዳታው በተሰበሰበበት ሰዓት። ስለዚህ ምርጫው ወይ ጨርሶ መፍረስ፣ አለዚያ ደግሞ ሪፎርም በማድረግ መዋቅራዊ ችግሮችን በማስወገድ አገራዊ ፓርቲ ሆኖ መቀጠል የሚል ነው አብዛኛው የተስማማው። ስለዚህ መዋሃድ የሚያስፈልግ ከሆነ ወይም ደግሞ መዋሃድ ግዴታ ከሆነ የምትዋሃዱት እነዚህ ነገሮች መታሰብ ያርጋቸው ነው የሚል ነው እኛ በመፍትሄነት ወይም ደግሞ አመላካች በሆኑ የመዋሃጃ ኦርጋናይዚንግ ፕሪንስፕልስ ብለን ያቀረብ ናቸው። የለም ከመዋሃዳችሁ በፊት በመካከላችሁ ያለውን የአመለካከት ልዩነት ማረም አለባችሁ ለማለት ተቋም መኖር አለበት። ያንን የሚያደርጉበት ተቋም የለም አክቸዋል። ስለዚህ የመጀመሪያው መፍትሄ ቀደም ሲል ዶክተር ሙሉ እንዳለው የመጀመሪያው መፍትሄ ውህደት መፈጸም ነው።
ዶክተር ሙሉ እንግዲህ ቅድም ያነሳሁት የውህደት ጥያቄ ፍላጎታቸው ቢሆንም በመካከላቸው ያለው የመቃቃር ሁኔታና የመጠላላት የጠብ አይነት ነው የነበረው እና እንዴት እንግዲህ ውህደት ይፈጠራል በዚህ መልክ የሚለው ነው። እንግዲህ ዶክተር ሙሉ
ምንድን ነው አንዱ ትልቁ ችግር ኢህአዴግ እንደ ግንባር በቆየበት ጊዜ ብዙዎቹ ብሔራዊ ድርጅቶች አመራሮች ከብሔራ ተው አገራዊ የሆነ አስተሳሰብ መያዝ አልቻሉ። ስለዚህ አብዛኛው ብሔራዊ ክልሉን ፎከስ አድርጎ ነው የሚሰራው። የሌላውን ህዝብ ችግር የመጋራት በጋራ ሆኖ ችግሮችን አገራዊ የሆኑ ጉዳዮች ላይ መግባባት ላይ ከፍተኛ ችግር እንዳለ እና ይሄ አሁን ኢህአዴግ ለረጅም ጊዜ በተደጋጋሚ ግምገማ ሲያደርግ ነበር። ግምገማ በማድረጉ ይህን የተባለውን ያመለካከለውን መውጣት አልቻለም። ከጊዜ ወደ ጊዜ በመካከላቸው ላይ መጠራጠር፣ መጥላለፍ ልክ እንደ ተፎካካሪ ፓርቲ ነው የሚመስሉት አንዳንዶች። ስለዚህ ከዚህ ለመውጣት አሁን ባለው አካሄድ አይቻልም። ውህደት እነዚህ ግንባሮች፣ እነዚህ ብሔራዊ ድርጅቶች ከብሔራዊ አጥር ወጥተው አገራዊ አስተሳሰብ ይዘው መግባባት ያስፈልጋል። ስለዚህ እንደ መፍትሄ የመጣው ምንድን ነው? አንዱ ወደ አንድ ጋራ ጥላ መጥተው ይሄ የአመለካከትና ያለመግባባት ችግር በውይይት በሂደት ውዝን ውህደቱ ፕሮሰስ ላይ መሄድ አለበት ፓራሌል። ለዚህ ደግሞ መጨረሻ ላይ ያስቀመጥነው ላይ ከባለሽን በኋላ ለዚህ ከሁሉም የተውጣጣ ግብረ ኃይል እነዚህ የሚነሱ ስጋቶች፣ ችግሮች በውይይት እያስተካከሉ መሄድ ነው። በጋራ ውህደቱም እንዴት እንደመሄድ መግባባት ያስፈልጋል። የተነሳውን የአመለካከት ችግር፣ ሌሎች ስጋቶች የተነሱ ስጋቶች በሂደት በጋራ በዲስከሽን በሂደቱ ላይ እየተፈታ ይሄዳል የሚል ነው ያስቀመጥ ነው።
አድማጮች፣ ከአራቱ የኢህአዴግ አባል ድርጅቶች መካከል ህወሓት በውህደቱ እንደማይስማማ መግለጹ የሚታወቅ ነው። ምክንያቱን የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል አብራርተዋል። መጀመሪያ ላይ ውህደት እንዲኖር የፈለግ ነው የአራቱ ድርጅቶች ፕሮግራም አንድ አይነት ስለነበረ ነው። አሁን ግን አይገናኝም ብለዋል። አሁን ትኩረታችን ህገ መንግስትና ፌዴራል ስርዓት ላይ ነው ብለዋል።
የእኛ ትኩረት አሁን ህገ መንግስትና ፌዴራል ስርዓት ነው። በዛ ማዕቀፍ እኒያው ውህደቱ ሁሉም ፓርቲ አንድ ቋት ውስጥ አልገባ የሚል እኛ የለንም። ሁሉም ጠቅላይ መሆን የለበትም ፓርቲው አይደለም አስተሳሰቡ ነው ዋናው መጠቅለል አለበት የሚል እኛ የለንም። አንድ ከሆኑ ጥሩ፣ ካልሆኑስ ምን ችግር አለ? በየራሱ መንገድ ይሄዳል። መጨረሻ የሚወስነው ህዝብ ነው። ዝም ብለን ውህደቱ ተቃውሞ በደፈናው አይደለም ያለን። ከመጀመሪያው 10 ጊዜ ይደጋገማል እነሱ ናቸው የጀመሩት የሚል አዎ፣ መቼ ነው የተጀመረው? አራቱ ድርጅት አራት ፕሮግራም ነው ያለው። ፕሮግራሙ በይዘቱ ሲታይ አንድ ነው። የቋንቋ የቃላት ካልሆነ አንድ ነው። ስለዚህ እነዚህ አራቱ ፕሮግራማቸው አንድ ከሆነ ለምን አራት ይሆናሉ ነው? ለምን አንድ አይሆንም? ፕሮግራሙ አንድ ከሆነ የቋንቋ ከሆነ ስለዚህ እንዴት አብረው እንደሚሰሩ ግን ጥናት ይጠናል ነው ተባለ። ፓርቲዎች ይጥፉ ነው የአካባቢ የኖሩ እንዴት አድርገው ይሰራሉ? ብዙ መልሶቹ እነሱ ናቸው ይጥኑ ያል ነው። አሁን ግን ከዚህ በዘለለ ሄደዋል ነው። ከሞላ ጎደል የተለያየ ፕሮግራም ሆኗል። አንድ ሳይሆን የተለያየ ብቻ ሳይሆን የማይገናኝ ማቅረብ የማይቻል ስለወደ እንዴት አስባለህ ነው።
ዶክተር ደብረጽዮን ይህን ያሉት ህገ መንግስትንና ህብረ ብሔራዊ ፌዴራላዊ ስርዓትን ማዳን በሚል መሪ ሐሳብ መቀለ በተካሄደው ስብሰባ ላይ ነው።
ዶክተር ሙሉ ነጋና ዶክተር ማናየ ዘገየን እንዲሁም አዳነችን አመሰግናለሁኝ ለዝግጅቱ። ዝግጅቶቻችንን በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ማግኘት ይቻላል። በትዊተር #voaamharic ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ እንዲሁም ለታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ22 በ25 እና በ31 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። ወደ ተከታዩ ዝግጅት ከማለፋችን በፊት የመሐሙድ አህመድን የፍቅር ወጥመድ እንጋብዛችሁ።
መጥነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ልላሽ የፍቅር ወጥመድነው መላ ሁሉ ገላሽ ምክንያት አጣ ሆይ በምን ሰበብ ልላሽ አይንሽ እንዳልፈላሽ ፈራሁኛ እኛን በሚያፈልከው ቸረር ይመረምረኛል በጉንጮችሽ ሰበብ ልጠላሽ ፈልጌ እንጆሪ እንዴት ልጥላን እንደምን አድርጌ ለማድረግ ፈልጌ ጥርስሽ ምክንያት ወተት መሰለብኝ ነጣብኝ በማለት ይህን ሰበብ አይሆንም ልጠላሽ አቃተኝ ወተት እንዴት ልጥላ ልጅነቴም ቢያለ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልጥላሽ ፍቅርሻት ፊየነው በምን ሰበብ ልጥላሽ መጥፎሽ ከምን ላይነው በጸጉርሽ እንዳይሆን ራስሽ ላይ ያለው ሰው ይስቅብኛል ሐር ተወዳጅ ነው ልወድሻ አልወድም ፍቅርሻት ይነው በምን ሰበብ ልትላሽ መጥፎሽ ከምን ላይ ነው በጸብሽ እንዳይሆን እራስሽ ላይ ያለው ሰው ይስቅብኛል ሀር ተወዳጅ ነው የፍቅር ወጥመድ ነው መላ ሁሉ ገላሽ ምክንያት አጣሁኝ በምን ሰበብ ልትላሽ የፍቅር ወጥመድ ነው መላ ሁሉ ገላሽ።
ወደ ተከታዩ ቅንብራችን እናልፋለን። ክቡራትና ክቡራን አድማጮች፣ አሁን ደግሞ ኢዜማና ምክትል መሪው አቶ አንዱዓለም አራጌ አብረውን ይቆያሉ። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ፓርቲ ኢዜማ ምክትል መሪ አቶ አንዱዓለም አራጌ ለፓርቲያቸው ሥራ ዩናይትድ ስቴትስ ሄደው በነበረ ጊዜ በተለይ ከአሜሪካ ድምፅ ጋር ያካሄዱት ቃለ ምልልስ ሁለተኛ ክፍል ነው። ተከታዩ ቅንብር የድርጅታቸውን እንቅስቃሴዎች ጨምሮ በተለያዩ የኢትዮጵያ ወቅታዊ ጉዳዮች ላይ ያተኮረው ውይይት የተካሄደው ከሁለት ሳምንት በፊት ሲሆን የመጀመሪያውን ክፍል በጊዜው አቅርበን በወቅታዊ ዘገባዎች ሳቢያ ተከታዩን ክፍል በጊዜው ማቅረብ ሳንችል ቀርተናል። በአሜሪካ ድምፅ ስቱዲዮ ተገኝተው ከዝግጅት ክፍላችን ጋር ቆይታ ያደረጉትን አቶ አንዱዓለምን ያወያየው አሉላ ከበደ ነው። ለምሽቱም ተከታዩን ይዞ ቀርቧል። በቀደመው ዝግጅቱ መጨረሻ ካቀረበው ጥያቄ ይነሳል።
አቶ አንዱዓለም የምጥ ጊዜ ነው ሽግግር ብለውታል። ብዙዎችን የሚያነጋግር ብቻ ሳይሆን በቁጣ ስሜት መነሳሳት ደረጃ የደረሰ ነው። ምናልባት የሚሰጋው ወደ ባሰ ትርምስ ውስጥ እርስ በርስ ጦርነት ውስጥ እንዳይገባ፣ በጥቃት በተበደልኩ ስሜት ሌሎችም በደሉ የደረሰባቸው እንዳይነሱ የሚታሰብበት ነው እና እንዲህ ያለ ሁኔታዎችን ምን አመጣ? እንዴት ሊከሰት ቻለ? በቅጡ እናውቀዋለን ወይ? እንዴትስ ተቀነባበረ? ማን ነው የሚያሰናዳው? ማን ነው የሚያዘጋጀው? ቶሎ ብሎ ፈጥኖ የሚመጣ ሰዎች በግል የሚሆን በቡድናዊ ስሜት የሚነሳሱበትን ነገር ማየት ይቻላል። ይህን ያህል ግን በኢትዮጵያ ታሪክ ልማድ ውስጥ ጨርሶ የማይታወቅ ዘግናኝ ነገር ነው። ሌሎች አካባቢዎች ሲታዩ ጉድ የሚባሉ ነገሮች እንደ ዘበት መለማመድ ደረጃ እንዴት ሊደረስ ይቻላል? መላው መፍትሄው አንድ ነገር ነው፣ ግን በቅጡ መንስኤውን ስንረዳለን ወይ? እንዴት ተከሰተ? የሚታወቅ ነገር አለ? እንደ ጠዋት ማታ ኢትዮጵያ ጉዳይ ላይ እንደሚሰራ ሰው ምንድን ነው የሚረዱት?
አይ ቲንክ እንደውም ግልጽ ይመስለኛል። ይሄ ለ27-28 ዓመታት አንድ ሀገር ላይ የተዘራው ዘር ቀላል አይደለም። የነቃ የግል ሚዲያ እንዳይኖር በተሰራበት ሀገር ላይ የተደራጀ የአገዛዝ ሚዲያ ህዝቡ ላይ ልዩነትን፣ ዘረኝነትን የሰበከበት ሀገር ነው። ህጻናት እንደ ጡጦ እንደ እናት ጡት ዘረኝነትን እየተመገቡ አድገዋል። እንደውም የእምነት የባህል እሴቶቻችን ጠንካራ በመሆናቸው እስካሁን ተቋቁመነዋል። ቀላል አይደለም። ይህን ያህል ሰበካ ተደርጎ ይህን ያህል ስለ ልዩነት ብቻ በተወራበት ሀገር አሁን ድረስ ጠንክረን መቆማችን እኔ በአንድ በኩል ይገርመኛል። የተሰራው ስራ ቀላል አይደለም፣ ዘመቻ ነው። እኛ እኮ አሁን ስለ ኢትዮጵያዊነት የምናወራ የምንናገር የምንጽፍ ሰዎች ስለ ኢትዮጵያዊነት የተማር ነው። በትምህርት ቤትም በቤተሰብም በተለያዩ የእምነት ተቋማትም ስለ ኢትዮጵያዊነት የሰማነውን ነገር ነው። እሷ ነች ብልብል እያለች ህይወታችን ውስጥ ያለች። እነዚህ ልጆች ብዙዎቹ ምናልባት እስከ 35 ዓመት ያለው ትውልድ ግን ኢትዮጵያዊነት አይደለም ሲዘራበት የነበረው። ልዩነት አንዱ ሌላው እንዴት ጠላቱ እንደሆነ፣ እንዴት ሲጠቃ እንደኖረ፣ ሌላው በሱ ላይ እንዴት እንደከበረ፣ ሌላው ደግሞ እንዴት በዛ ሰው ምክንያት እንዴት እንደደህዬ፣ እንዴት ስብናውን እንደተገፈፈ ሲነገረው ነው ያደገው። ለእኔ የሚደንቀኝ ነገር በአንድ በኩል እንደውም እግዚአብሔር ይመስገን ኢትዮጵያዊነት ይህን ሁሉ ተቋቁሟል። ይህን ሁሉ ወጀብ ተቋቁሞ ጸንቶ ቆሟል። አሁንም ቢሆን ኢትዮጵያውያን ጋር አዲስ አበባ መንገድ ላይ የሚራመድ ሰው፣ መቀሌ ጎዳና ላይ የሚራመድ ሰው፣ ኦሮሚያ ላይ አዳማ ወይንም አማራ ክልል ብዙዎቹ ከተሞች ላይ የሚራመድ ሰው ኢትዮጵያዊነትን ያገኘዋል። በቅርቡ እንኳን ዶክተር አብይን ኢትዮጵያ ብለው ሲነሱ አቶ ለማ ኢትዮጵያዊነት ሱስ ነው ሲሉ የሞተ የተቀበረ የመሰለው ኢትዮጵያዊነት ገዝፎ ሰማያችንን ሲሞላው አይተናል። ኢትዮጵያዊነት ምን ያህል የእሳት አሎሎ እንደፈለጉት ሰዎች የማያጠፉት እንደፈለጉት ሰዎች የማይቀብሩት መሆኑ ይታያል። አሁን በወቅታዊ ሁኔታ ግን ይሄ ነገሮችን ለማስተማም ሲኬድ ዲሞክራሲን ወይንም የነጻነትን ስሜት ብልጭታውን በሚገባ ማኔጅ ማድረግ ወይንም ተግባራዊ ማድረግ እየተሳነን ነው። ያንን እንዳይገባ አድርጎ መጠቀም ላልተገባ ዓላማ መጠቀም አለ። ይሄ ደግሞ ቀደም እንዳልኩት ዝም ብሎ ከተለቀቀ ዳፋ ብዙ ነው። እስካሁን ብዙ ዋጋ ከፍለናል። እሱን መመዘንና ይሄንን እስተካከል ማድረግ ይገባል እንጂ መንሰየውማ በጣም ብዙ ነው።
ቀድም ስለ ፍርት ያለ ሁኔታ መኖር በተለይ ድርጅታችን የሚመለከት ነገር ተከሳ አድርገዋል። ግራ መጋባቱን በተቻለ መጠን በተለይ በውጭ የሚኖረው ኢትዮጵያዊ ማሳየት መቻላችን ገልጠው ነበር። ብዙ ጊዜ የሚነሱትን ትችቶች ፈታፈት አድርገን እንመልከታቸው። ኢዜማ ለረጅም ጊዜ በተለያዩ ድርጅቶች በፖለቲካ ውስጥ ያላችሁ፣ ከፊሎቻችሁ በአንድ ድርጅት ውስጥም የሰራችሁ ግለሰቦች እውቅና ያላችሁ ባለፋችሁበት መንገድ የሚታወቅ ሰዎች ያላችሁበት ነው። በቀደመው እንበለው ባለፈው መንገድ በስርም ብዙ ያሳለፋችሁ ናችሁ። የእርሶን በተለይ ከተገኙ አይቀር ደኋላ ገፋ አድርገን አንዳንድ ገጠመኞች እናነሳለን። ኢዜማን በሚመለከት ግን ለዘብተኝነት አሳየ፣ የመንግስቱ ደጋፊ ሆነ፣ ተቃውሞ ሴቱ ጋ ነው፣ ከመንግስት ጋር አብሮ መስራት የሚለው ነገር በጣም በተገፋ መንገድ፣ በተለይ ደግሞ ብዙ ችግሮች በሚነቀሱበት ሰዓት ላይ ዝምታው ለምንስ ያስፈልጋል? ተቃውሞ ምንስ ሚና ነው የሚጫወተው? እስከ ማለት ድረስ ይሄዳሉ። ቅድም ግራ መጋባት ያሉት በዚህ ዙሪያም የሚያጠነጥን ይመስለኛል። እና እስኪ ግልጽ ያድርጉት፣ መቃወም መቼ ነው መደገፍ መቼ ነውንም ሊመለከት ይችላል። ለዘብተኝነትን ወይም ደግሞ ጠንከር ያለ ተቃውሞ ያለማድረግ የመረጣችሁበት ምክንያትና መንገድ አለ? እስኪ ያስረዱ።
አንዳንዴ ሰዎች ከየት እንደሚያመጡት ከየት እንደሚዘገንም አይገባኝም። ዶክተር አብይ ወደ ስልጣን ከመጡ በኋላ ብዙ ሰዎችን ብዙ ሰበስቦችን ለማናገር ይሞክራሉ፣ ያገኛሉ። ይህ በሚዲያም የሚታወቅ ነገር ነው። ከኢዜማም አንዳንድ ሰዎችን አግኝተዋል።
እርስዎን አግኝተዋታል?
አዎ አግኝተውኛል። ግን የተለየ ነገር የተለየ የተፈራረም ነው የተዋዋልነው ነገር የለም። ከነ ዶክተር አብይ ጋር አብረን በርቱ ጠንክሩ ግፉበት የምንላቸው ሁለት ነገሮች ብቻ ናቸው እስካሁን። አንደኛው ቀደም ብዬ እንደጠቀስኩት ብዙ የተንቋሸሸውን ብዙ የተረገጠውን ኢትዮጵያዊነትን ኢትዮጵያዊነት ክብራችን ነው ኢትዮጵያዊነት መውጫ መንገድ ነው ሲሉ ከኛ ዓላማ ጋር አብሮ መሄድ ነው የምናከብረው ነው ሁላችንንም ወደፊት የምንዘልቅበት ጎዳና ነው አውራ ጎዳና ነው ብለን ስለምናምን ከዛ በኩል በርቱ እንላቸዋለን። በሌላ በኩል ዲሞክራሲ በኢትዮጵያ ዘንድ በትንሹ ከ1953 ጀምሮ ብዙ ዋጋ በተለያየ መንገድ የተከፈለበት ብዙ ወጣት ብዙ ሳተናዎች መንገድ ላይ የተቀበሩበት ጉዳይ ነው። ያ የአመታት ህልማችን የአመታት የቀን ህልማችን እንዲወለድ እንፈልጋለን። እንደ ትውልድ ያን እንዲሳካ እንፈልጋለን። ያንን ለማሳካት ኮሚትመንቱ አለኝ ቁርጠኛ ነኝ ብለዋል። ይሄንም ደግሞ እንዲያሳኩ ድጋፋችንን እንሰጣለን። ግን ይሄ ስራ ቀላል አይደለም። እዛ ጫማው ሲቆም ስራው ቀላል አይደለም። እኔ ለህሊናዬ ነው ይሄን ምለው። ዝም ብሎ ለመተቸት ብቻ ሳይሆን እኔ እዛ ጫማው ስቆም እንዴት ነው ጉዳዩ ነው ወጣው ያስባለሁ። ያንን ሳስብ ስራው ከባድ ነው። ባለ ሁኔታ ጥሩ ሙከራ የተደረገ ነው። ያንን እስካሁን ያላደረግነው ነገር በአፈሙዝ መከራከር እንጂ በሐሳብ በመመካከር ያ ባህላችን ደካማ ነው። ስለዚህ የመጀመሪያው እርምጃችን እሱ መደገፍ ነው። እሱን በርቱ ማለት ነው። እዛ ላይ ቀናነት ከሌለ እዛ ላይ እኛን የማታለል አይነት ነገር ይኖራል ብለን አናስብም። የሚኖር ከሆነ የኢትዮጵያን ህዝብ አላማ ለዲሞክራሲና ለኢትዮጵያዊነት የሚነገረው ነገር ሆን ተብሎ ማታለያ ነገር ነው ብለን ያሰብን ጊዜ የከፋው ነገር ከኛ ጋር ነው የሚሆነው። ግን እነዚህ ነገሮች ላይ እንዲበረቱ እንዲጠናከሩ እንረዳለን፣ ግፉ እንላለን። ይሄ ግን ማንም ያደርገው ነው። ሌላ በወረቀት የተፈረመ እኛ አልፈኛ አስከልካይ ሆነን ወይንም የሚደረግ ነገር አይደለም። ጀስ ሐሳብ ነው ስንጠየቅ ይሄ ነገር የሐሳብ ጥሩ ነው እንላለን። ከዛ ውጭ የኢህአዴግ ፖሊሲ እንዳለ ነው፣ የኢህአዴግ ፕሮግራም እንዳለ ነው። ኢትዮጵያንን እያጨራረሰ ያለው ክፉ የሆነ የፌዴራላዊ አወቃቀር አሁንም እነ ዶክተር አብይ የሚከተሉት ነው። አብረን ልንቆም አንችልም። የመሬት ፖሊሲ እንዳለ ነው፣ ሌሎችም እንዳሉ ናቸው። አንድ ቀን የሚያስብ ሰው ጊዜ ወስዶ ነገሮችን የሚያይ ሰው ኢዜማ በዚህ ሁኔታ ከነ ዶክተር አብይ ጋር የፕሮግራምና የደንብ ይዘት ልዩነት ከሌለ በስተቀር እንዴት አብሮ ሊቆም ይችላል ብሎ ማሰብ አለበት። ምርጫ ሲደርስ የዛን ጊዜ ማን ፓርቲ እንደሆነ ማን ምን እንደሆነ ይለያል። ግን አሁን የሽግግር ወቅት ነው። በዚህ ሽግግር ወቅት ደግሞ የዲሞክራሲና የኢትዮጵያዊነት ጉዳይ ቦታ ያስፈልጋል። ምርጫ ለማድረግ ሰላም ያስፈልጋል። ሰላም እንዲያሰፍኑ እንረጋጋ እያልን ነው። እኛ የመረጋጋት ድምጽ፣ የማስተዋል ድምጽ፣ የተስፋ ድምጽ መሆን እየሞከር ነው። በጩኸት ውስጥ ተስፋ አለ። ሁሉ ሰው በሰከረበት ባበደበት ሁሉ አብራችሁ ለምን አላበዳችሁም? ይቻላል ማበድ። እስኪ እንረጋጋ። የሚጮኸት ሁሉ እስኪ ይስከን። በጩኸት ውስጥ መደማመጥ አንችልም። የማይደማመጥ ህዝብ ሀገር ሊያቆም አይችልም። እንረጋጋ ነው ይያለን ያለ እንጂ ችግርም የለም አይደለም። በለውጥ ጊዜ ችግር ይኖራል። ይሄ ጩኸት ይርገብ፣ ጩኸቱ ችግሩን ያበሰዋል ነው ምንለው። በሌላ በኩል ግን ላለፉት 5 ወራት በጣም በትጋት እየሰራን ነበር። ፓርቲያችንን የተለመዱት አይነት ፓርቲዎች አድርገን መቅረጽ አልፈልግንም። ፓርቲያችንን አይነግቡ ተከሻው ሰፊ የሆነ ችግሮችን የሚሸከም ፓርቲ አድርገን ማቆም ፈልገናል። የልጆቻችን ጥለነው የምናልፈው ፓርቲ እንዲሆን እንሻለን። ያንን ለመስራት ደግሞ መግለጫ በማውጣት በመጫጫቅ ሳይሆን መጀመሪያ እስኪ እንደ ፓርቲ እንቁም፣ መሬት ቆንጥጠን እናያስ። እስካሁን ፓርቲዎች የሚፈርሱት ገና ሳይቋቋሙ ሲሉ መግለጫ ውስጥ ሌላ ነገር ውስጥ ይገባሉ፣ ከዛ የሆነ ነገር ሲገፋቸው ይወድቃሉ። ማንም እየመጣ የሚያፈርሰው ፓርቲ እንዳይሆን በአቅማችን ይሻለውን ያህል እንሰራለን። እሱ ነው ያደረግነው። 400 ወረዳዎች ላይ ተደራጅተናል። 214 ቢሮዎች ከፍተናል። 16 ፖሊሲዎች አውጥተናል። ሌሎች በጣም እየተሰራ ነው ያለው በአምስት ወር ውስጥ። ይሄ ፓርቲው ህይወት እንዳለ ያሳያል። ከዛ በኋላ ደግሞ ግን መግለጫን በሚያስፈልጋቸው ጉዳዮች ላይ ግልጽ ያለ አቋም እያያዝን እየወጣን እየተናገርን እየሰራን ነው። ከዚህ በኋላ ደግሞ ለማኮብኮብ ቴክኦፍ ለማድረግ የተሻለ ጉልበት አለን። አሁን የዛን ጊዜ ግን ብዙ የነበረው ወቀሳ በእግራችን ውሳት ቆሙ ጩሁ ነው። ያ ከጩኸት አልፈ መፍትሄ ማያመጣም።
መሰረታዊ ልዩነቶች የሚታይባቸው ሀሳባችሁን በተለየ የፖለቲካ ሂደቱ ሲጀምር ማድረግ ያለብን እናደርጋለን፣ አሁን የሚቀድመውን እያደረግን ነው የሚሉኝ ይመስላል።
ትክክል።
እስኪ እንደው የድርጅታችን እንቅስቃሴ የሚመለከተ አንድ አጭር ጥያቄ ላንሳና ወደ ሌሎቹ እንሻገራለን። የማትሄዱበት የማደርሱበት ቦታ አለ? በርካታ ቦታዎች ድርጅታችሁን መሰረት ለመጣል ሞክራችኋል። እንደነገሩን እስካሁን የሰራችኋቸው ስራዎች በእግራችሁ ለመቆም ነው። የማትሄዱበት ክልል ዛሬ ባለው ሁኔታ የማይደፈር ቦታ ይኖር ይሆን? ያልደረሳችሁበት ከዚህ ቀደም የገጠሙ ችግሮችን ተመልክተናል። በባህር ዳር ሰው መስከረም መጀመሪያ ላይ መቀሌ ሄደው ህዝባዊ ስብሰባ አድርገዋል። ዜና ዘገባዎችን አስታውሳለሁ። ኢዜማ የማይገባበት ወይም ያልገባበት ቦታ አለ?
ኢዜማ ያልገባበት ቦታ የለም፣ የማይገባበትም ቦታ የለም። ዋጋ ሊያስከፍል ይችላል፣ ዋጋ ሊጠይቅ ይችላል። እኛ ኢትዮጵያውያን ስንል ኢትዮጵያውያን ነን። ዝም ብሎ የይስሙላ ፕሮፓጋንዳ ብቻ ቁጭ ለምናወራው ሳይሆን መሬት ላይ ወርደን ኢትዮጵያዊነት የኢትዮጵያ ክልል በሆነው ቦታ ሁሉ ዋጋ ቢያስከፍለንም በጨዋነት ህግና ስርዓት አክብረን ለሀገራችን ይበጃል የምንለውን ሀሳብ ሁሉ ይዘን ወደ ኢትዮጵያውያን፣ ወደ ወገኖቻችን፣ ወደ እያንዳንዱ ሳር ቤት፣ ወደ እያንዳንዱ ጎጆ ቤት፣ ወደ እያንዳንዱ መንደር እንሄዳለን። ያንን ስራችን ስንሰራ ነው የኖር ነው። ከዚህ በኋላ ደግሞ ፓርቲያችንን በደንብ እያቆምን ስለሆነ አቅማችንን አጠናክረን እንሰራለን። ያ ግን ያለ ፈተና ይሆናል ብለን አናስብም። ፈተና ይኖራል። እዚህ ያለነው ግን አውርተን ለመመለስ ሰሞነኛ ወሬ አውርተን ህዝቡን በሚዲያ አማለን በቃላት ለመደለል ሳይሆን እግዚአብሔር በሰጠን አቅም፣ በሰጠን እውቀት፣ በሰጠን ጉልበት ሁሉ ተጠቅመን መሬት ላይ በፍቅር በወገናችን መሀል የሚዘራውን ዘር በጎነት ሁሉ ዘርተን ለውጥ ለማምጣት ነው።
ምርጫ ቢካሄድ ትሳተፋላችሁ? ባጭር ጊዜ የተያዘለት ጊዜ ገደብ ውስጥ ምንድን ነው አቋማችሁ ምርጫውን በተመለከተ የቅርቡን?
እኛ ደጋግመን እንደተናገር ነው ኢትዮጵያ አሁን ምርጫ ለማድረግ ዝግጁ ነች ብለን አናምንም። ምርጫ ሲባል ደግሞ የተለመደው አይነት የእስካሁኑ አይነት ተውኔት አይደለም የምናስበው። እውነተኛ ምርጫ የታሪክን ወንዝ ፍሰት የሚቀይር ኢትዮጵያን ከጨለማ ዘመን ወደ ብርሃን ይዟት የሚወጣ እውነት በታሪክ ውስጥ ሆኖ የማያውቀውን ህዝብ ሉዓላዊ የሚሆንበትን ከድሎቻችን ሁሉ ከአድዋ እንኳን ሳይቀር የገዘፈውን የሉዓላዊነት ታሪክ እንደ ትውልድ ጽፈን ለማለፍ ዝግጅት ያስፈልጋል። ዲሞክራሲ እንዲወለድ ብዙ መጣር አለብን። ዲሞክራሲ እንዲወለድ ግሉኮስ የሚይዘው ግሉኮስ መያዝ አለበት። መርፌ የሚወጋው መርፌ መያዝ አለበት። ሐኪሞች ሁሉ መዘጋጀት አለባቸው። ቀዶ ጥገናውን የሚያደርጉት ሐኪሞች ሁሉ በቦታቸው መሆን አለባቸው። ጥንቃቄ የሚያሻው ነገር ነው። ካልሆነ እናትየዋም ልትሞት ትችላለች፣ ልጁም ሊሞት ይችላል። ስለዚህ ዲሞክራሲን የማዋለድ ነገር ከባድ እንደሆነ እናውቃለን። ለዛ ጊዜ ያስፈልጋል። መንግስት ሀገሩን መቆጣጠር ችሏል ብለን አናምንም። ትናንት አገዛዝ ነበር ኮረጆ የሚዘርፈው፣ ዛሬ ደግሞ በየሰፈሩ ያሉ የጎበዝ አለቆች እንደሚዘርፉ ግልጽ ነው። ስለዚህ በዚህ ሁኔታ ወደ ምርጫ መግባቱ ትክክል ነው ብለን አናምንም። ግን ከኛ ከግል አንጻር ከታየ ከፓርቲ አንጻር ልንሳሳት እንችላለን። ምናልባት ያለማጋነን በትህትና መግለጽ ፈልገው ከብዙዎች ፓርቲዎች የተሻለው ፓርቲ ኢዜማ ነው። ሲጀምር የተደራጀ ነውም ደግሞ በምርጫ ወረዳ ነው፣ በአስተዳደር ወረዳ አይደለም። እያንዳንዱ 400 ወረዳ ላይ የምርጫ ኮንስቲትዩንሲ ያለ በዛ ላይ ነው ያደራጀ ነው። ቢካሄድ በ400 ወረዳዎች ላይ ቢያንስ አሁን ባለው ማድረግ እንችላለን። ያው ለኛ ብዙ ሰው ምረዳን ነገር ምርጫ የማሸነፍ ያለ ማሸነፍ ጉዳይ አይደለም። እኛ ምናሸነፈው ኢትዮጵያ ስታሸነፍ ነው እናምናለን። ሀገር ያሸነፈ ትውልድ ያሸነፈ ዘመኑን እንለውጠው። አንድ ወቅት ላይ ፓርላማ ገብቶ 3000 5000 ብር ደሞዝ ማግኘት አይደለም የኛ ህልም ወይንም የተወሰኑ ፖሊሲ ለውጦች አመጣት አይደለም። መሰረቱን ማጥረግ ለትውልድ ሀገር መተው ብርሃን እንዲገልጥ እንዲገፍ ማድረግ እንሻለን። ያ ደግሞ በመወያየት በመተባበር ነው የሚደረገው። ያ ቶለራንስ ያስፈልጋል።
ስለቂታ ያላችሁ ጉዳዮች ላይ ትኩረት ማድረግ መምረጣችሁ ነው የሚነግሩኝ። አዝማናለም ቅድም መንግስት መቆጣጠር ይችላልን ያለውን ሁኔታ ብለናና ምንም ብለዋል። ምናልባትም ትልቁ ጥያቄ ጋር የሚያደርሰን ይመስለኛል። አንዳንዴ በተባሉ አንዳንዴ በሚደረጉ ነገሮች የሚታይ መንግስት በርግጥ አገሪቱን በማስተዳደር ላይ ነው ወይ? ቀድም ያነሳናቸውን አሳዛኝ ሁኔታዎችንም ከግምት አስገብቶ በመንግስት ውስጥ መንግስት አለ እስኪባል ድረስ ጥያቄዎች እየተነሱ ነው። ብዙ የተደረጉ መንግስት ያደረጋቸው አስተዳደራዊ ስራዎች አሉ በተጨባጭ ታዩ። ባለፉት 2 አመታት ባልሞሉ ጊዜ መሰረታዊ በሚባሉ ጉዳዮች ላይ በታዩ ክፍተቶችና ቀደም ይሄ እንዳልኩት መንግስትነን ያሉ ወገኖችም ጭምር ወይንም ደግሞ በሚያደርጓቸው ነገሮች የመንግስትን ያህል እየመሰሉ ጥያቄ ሌለበት ሁኔታ በመሰለበት የመንግስትም ጉዳይ እየተጠየቀ ነውና እንዴት ነው እናንተ ስሙ ተመለከተ?
እኛ እነ ዶክተር አብይ በኩል በጎ ፈቃድ እንዳለ በጎ ሙከራዎች እየተደረጉ እናምናለን። ቅድም እንዳልኩት ማንንም እዛ ቦታ ላይ ቢሆን ስራው ቀላል እንዳልሆነ እናምናለን። ነገር ግን ሙሉ በሙሉ ትክክለኛው መንገድ ይደዋል ብለን ስለምናምን አይደለም። ለምሳሌ በቀላሉ ደጋገውን ምናነሳው ነገር ለውጡ የተጀመረ አካባቢ በየአካባቢው ያለ ካድሬ ለውጡ ማይቀር ስለሆነ ከለውጡ ጋር አብሮ የመሄድ ለውጡን ተቀብሎ የህዝቡን መብት አክብሮ የመሄድ ፍላጎት ብዙ ቦታ ታይቶ ነበር። እኔ በተወለድኩበት አካባቢ 97 ምርጫ አድርጌ ነበር። ሲሄድ ሲያሳድዱኝ የነበሩ ሰዎች ጭምር ሳይቀሩ ሆቴል ድረስ መጥተው በአክብሮት የዘመን መለወጥ ምልክት ነበር አብረውን እንደምንሰራ ለህዝብ ፈቃድ እንደሚገዙ እንደውም ካልተለመደ ለመጋበዝ እኔ ጋር ማብሮ ለመወያየት በጣም በጎ ፈቃድ አሳይተው የሚበረታታ ነገር ነበር። ነገር ግን ከላይ ለውጡን በደንብ ብረቱን በጋለ ጊዜ ለመምታት አልተሞከረም። በሌሎች ነገሮች ተወስዶ ለውጡን በእያንዳንዱ ጎጆ ቤት በእያንዳንዱ ከተማ እንዲወርድ የማድረግ ስራ አልተሰራም። ስለዚህ ያ ለውጥ ለመቀበል የተዘጋጀው ካድሬ እንደገና እየተሰባሰበ ጋንጋፕ ያደረገ አሁን ጠቅላይ ሚኒስትሩን መገዳደር መተናነቅ ይጀምራል ይመስላል። በየአካባቢው በየክልሉ ትልቁ የለውጡ ችግር አሁን በኔ እይታ በእኛም ግምገማ ካድሬው ነው መሳሪያ እየሆነ ያለው ዙን ያሳደደ ዙ ነገሮች እንዲበላሹ ያደረገ ያለው የሚል ግንዛቤ ያለን። ያ ደግሞ ምክንያቱም ለውጡ ወደ ታች በጊዜው ስላልወረደ ነው። ልክ ችግኝ በኢትዮጵያ ደረጃ ያን ያህል ሚሊዮኖችን ለማሳተፍ እንደተሞከረ ሁሉ ለችግኝ ተከላ ለዲሞክራሲ ተከላ ለለውጥ ተከላ ብዙ ማሰባሰብ ይቻል ነበር ቢያንስ እስካሁን ባለው ጊዜ ውስጥ። ያ ለመደረጉ የተጀመረው ለውጥ የሚበላ ካድሬ በየአካባቢው እንደገና እንዳድስ ይሆነ ነው። ስለዚህ ያ ችግር አለ አሁንም ሳይውል ሳይድር መስተካከል አለበት። ካልሆነ ይሄ ካድሬ መልሶ የተጀመረውን ሞጥን ይበላዋል። ዲሞክራሲን ማወረድ አሁን በየቦታው የሚታየው ችግር ስርዓት ውስጥ ነው። ለውጡን ለመቀልበስ የሚሰሩት ህዝቡን ተስፋ የሚያስቆርጡት ሰዎች ከዚህ የተነሳ ነው። መሰረታዊ ችግርም ይሄ ነው። እዚህ ላይ ካልተሰራ አሁንም በደንብ ለውጡን ወደ መሬት ለማውረድ ካልሰሩ አሁንም ችግሩ ይቀጥላል ብዬ አምናለሁ።
አሳሳቢ ጉዳዮች ብዙ የሚያወያዩ ጥያቄዎች የሚቀጥሉ ይመስለኛል። ገራገሩን እንጫወት። ከእስር ቤት ከወጡ በኋላ የመጀመሪያ ጊዜ ተወስዶ የተደረገ ቃለ ምልልስ መሆኑ ነው። ከብዙ አመት በኋላም ነው ወደዚህ የመጡት። በተለቀቁ እለት እስር ቤት ደጃፍ ላይ ሆነው ለአጭር ቃለ ምልልስ ለአዲስ አመት ድምፆን አሰምተዋል ከሌሎች የእስር ጓዶቹ ጋር። የፕሮግራማችን ተከታታዮች ያስታውሱ ይሆናል። እስር ቤት ላየው ሰው ብቻ የሚገባ ይመስለኛል። የእስርን ክፉ አጋጣሚ ላላየ ሰው ከግምት ያለፈ ብዙ እንደምናውቅ አድርገን ማሰብ የሚቻል አይመስለኝም። እንደ ስሩ ሁኔታ እንደ ስሩ ቦታ እንደ አሳሪዎቹ እንደ ጊዜው የሚለዋወጥም ይመስለኛል። በረከት ከሚታወቁት ብንነሳ የእስር ቤት ቆይታው ከረኝነት እስከ ቃሊቲ ህይወቶን የሚጠርቅ ያለፉበትን መንገድ የሚያነሳ መጽሐፍም ጽፏል። የስነ ግጥም መጽሐፍም ጽፏል። ከዚያ ቀደም ደግሞ ያልተሄደበት መንገድም ጽፏል። ዳጎስ ያሉ ሀሳቦች የሚነሱ የሚወድቁበት ነው። ለማወያየትም ራሱን የቻለ ጊዜ ጠይቃል። ከጻፏቸው ግሩም መጽሐፍት ባሻገር በርሶ ላይ ባስተሳሰቡ እስር ቤት ምን አደረገው?
አቶ አንዱ አለማራጌንና አሉላና መሰግናለሁ። እስከ ማጠቃለያው የነጻነት መለሰን እንደምን ብዬ እያደመጣችሁ ሆይ
ሰለሞንን ለግሩም የነጻነት መለሰ ዜማው እናመሰግናለን። አጠር ያሉ ማጠቃለያ ዜናዎች ላሰማና እንሰናበታለን። ህገወጥ የጦር መሳሪያ ደጀን ከተማ ላይ መያዙን የምስራቅ ጎጃም ዞን ፖሊስ መምሪያ አስታወቀ። ዩናይትድ ስቴትስ ፍሎሪዳ የሚገኝ የባህር ኃይል ጦር ሰፈር ተኩስ ከፍቶ የሰው ህይወት ያጠፋው ሳውዲ አረቢያዊ አብራሪ ጥቃቱን ለማድረስ ምን እንዳነሳሳው ምርመራው ቀጥሏል። ዩናይትድ ስቴትስና ኢራን በዛሬው ዕለት የእስረኛ ልውውጥ አካሂደዋል። ዩናይትድ ስቴትስ ከታሊባን ጋር አቋርጣው የነበረውን የሰላም ድርድር በይፋ ቀጥላለች። በዩናይትድ ስቴትስ ኮንግረስ የተወካዮች ምክር ቤት የፍትህ ኮሚቴ በፕሬዚደንት ዶናልድ ትራምፕ ላይ የተካሄደ ካለው ምርመራ እንደማይተባበር ዋይት ሀውስ ቤተ መንግስት አስታወቀ። የፕሬዚደንቱ ጠበቃ ፓትሲ ፖሊኒ ለምክር ቤቱ የፍትህ ኮሚቴ ሊቀመንበር ኮንግረስማን ጄሪ ናድለር በላኩት ደብዳቤ ምርመራው መሰረተ ቢስ ስለሆነ በተጨማሪ ችሎት ጊዜ ከማባከን አሁኑኑ አቁሙ ማለታቸው ተጠቅሷል። ዜናው አበቃ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። ፕሮዲውሰሯ ብርሃን ኃይሉ ነች። ያስተናገድኳችሁ ሶሎሞን አባተ ነኝ። አብራችሁን ስለ ቆያችሁ በመላ ባልደረቦቻችን ስም አመሰግናለሁ። ሰላም፣ በደህና አደሩ።